Welcome.
The Voice of America. VOA.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
With regard to this particular incident, the Eritrean government is not only working with OLF's leftovers in Asmara, but also...
ይህንን ልዩ ሁኔታ በተመለከተ የኤርትራ መንግሥት በአስመራ ተቆርጠው ከቀሩት የኦሮሞ ነጻነት ግንባር አባላት ጋር ብቻ ሳይሆን ግንቦት ሰባትን ከመሰሉ ኃይሎች ጋር ጭምር ይሠራል።
የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ሚኒስትር አቶ ጌታቸው ረዳ ዛሬ አዲስ አበባ ላይ ለውጭ አገሮች ጋዜጠኞች ከሰጡት ጋዜጣዊ መግለጫ የተቀነጨበ ነው የሰማችሁት። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ያለፈው የአውሮፓውያኑ 2015 ዓመተ ምህረት በሰብአዊ መብት ጥበቃ ረገድ በተለይ ለአፍሪካ ቀንድ አገሮች ኢትዮጵያና ኤርትራ የከፋ ሰብአዊ መብት ጥሰት የተመዘገበበት ዘመን ነበር ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ትላንት ባወጣው የዓለም ሰብአዊ መብት አያያዝ ዘገባው አመልክቷል። በዚህም ላይ የተጠናቀረ የትንታኔ ዘገባ አለን።
እንደዚሁም ከዋና ዋና ዜናዎቻችን መካከል የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጁባ ገብተዋል። በሶማሊያ የአራት ሰው የገደለ የአዳፍኔ ድብደባ ነበረ። እንደዚሁም ባለፈው የኬንያ ወታደሮች ጥቃት ደቡብ ምዕራብ ሶማሊያ ውስጥ የተገደሉት ወታደሮች ቁጥር 200 እንደሚደርስ የሶማሊያ ፕሬዚደንት ተናገሩ የሚሉ ይገኙበታል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሐሙስ የካቲት 17 2008 ዓ.ም አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተነን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ኦድሬስ ሬጅስ ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በኦሮሚያ ክልል አንዳንድ አካባቢዎች የተቃውሞ እንቅስቃሴዎች ዛሬም ቀጥለው መዋላቸው ተገልጿል። በምዕራብ ሐረርጌና በአርሲ ትላልቅ የሚባሉ ሰልፎች መካሄዳቸው ተነግሯል። በዳሮ ለቡና በዶሎማና በተካሄዱት ሰልፎች ላይ ሰልፈኞቹ በመንግሥት ታጣቂዎች ይፈጸማሉ የተባሉ ድብደባዎች፣ እስራትና ግድያ እንዲቆሙ በያዟቸውና ያሰሟቸው በነበሩ መፈክሮች ጠይቀዋል። የምዕራብ ሐረርጌው ሰልፍ በሰላም ሲጠናቀቅ በአርሲው ላይ የፖሊስ ድብደባና እስራት ታይቶበታል ተብሏል።
ከደቡብ ሱዳን ፕሬዚዳንት ሳልቫኪር ጋር ለመገናኘት በአገሪቱ ውስጥ በርትቶ በቆየው የእርስ በርስ ብጥብጥ የተፈናቀሉ ሲቪሎች የተጠለሉበትን የድርጅታቸውን ሰፈር ለማየት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዛሬ ጁባ ገብተዋል። ለሽግግር መንግስቱ ምስረታ ዋና ከተማይቱ ጁባ ለሚገቡት የተቃዋሚዎቹ መሪ ሪያክ ማቻር ሁኔታዎችን ለማመቻቸት የሚያግዙ 1370 ታጣቂዎች እንዲገቡም በወገኖቹ መካከል ስምምነት ተደርሷል። የደቡብ ሱዳን የክትትልና የግምገማ የጋራ ኮሚሽን ትናንት ባወጣው መግለጫ ለተቃዋሚ መሪ ታማኝ የሆኑ የፖሊስና ወታደራዊ መኮንኖች ወደ ጁባ እንደሚገቡም አስታውቋል።
ደቡብ ምዕራብ ሶማሊያ ውስጥ ባለፈው ወር በአፍሪካ ህብረት ጦር ኃይል ላይ በአልሻባብ በተጣለው አደጋ የተገደሉት የኬንያ ወታደሮች ቁጥር 200 እንደሚሆን የሶማሊያ ፕሬዚደንት አስታወቁ። በወታደሮቹ የተዝካር ስነ ስርዓት ላይ ኬንያ ተጉዞ የተገኙት ፕሬዚደንት ሐሰን ሼህ መሐመድ ሰላምን ያጸኑ ዘንድ ወደ ሶማሊያ የተላኩ ከ180 እስከ 200 የሚሆኑ ልጆች በአንድ ማለዳ መገደላቸው እንዲህ የዋዛ ነገር አይደለም ብለዋል ለአንድ የቴሌቪዥን ጣቢያ በሰጡት ቃለ ምልልስ። የፕሬዚደንት ሐሰን ሼህ መሐመድ አባባልን ፈጣን በሆነ ምላሽ ያስተባበሉት የኬንያ የመከላከያ ኃይሎች ቃል አቀባይ ዴቪድ ኦቦኒዮ ዘ ስታር ለሚባል ጋዜጣ በሰጡት ቃል የሶማሊያው ፕሬዚደንት ምናልባት ከአልሻባብ ጋር እየተመሳጠሩ ሊሆን ይችላል ሲሉ ነቀፌታቸውን አሰምተዋል። አልሻባብ ኤልአዴ ከተማ ውስጥ ባለው የአሚሶም መደብ ላይ አደጋ በጣለ ጊዜ የተገደሉትን ወታደሮች ቁጥር ኬንያ ገልጻ የማታውቅ ሲሆን በሰፈሩ ግዙፍ ቁጥር ኃይል ያለው ኃይል እንዳላት ግን ተናግራለች። አልሻባብ በጥቃቱ ከ100 በላይ የኬንያን ወታደሮች ገድያለሁ ብሏል።
በሌላ ሶማሊያ ነክ ዘገባ ዋና ከተማይቱ ሞቃዲሾ ውስጥ የፕሬዚዳንቱ ቤተ መንግስት በሆነው ቪላ ሶማሊያ አቅራቢያ በደረሱ የአዳፍኔ ድብደባዎች 4 ሰዎች መገደሉ ታውቋል። ቤተ መንግስቱ አጠገብ የወደቁት አራት ያዳፍኔ አረሮች ሲሆኑ በጥቃቱ ህይወታቸው የጠፋውም አራት ሲቪሎች መሆናቸውን የተነገረ ሲሆን በአንድ ቤት ላይ የወደቀ አረር አንዲት ሴትና ሁለት ልጆቿን መግደሉም ተመልክቷል። ክፉኛ ቆስሎ ወደ ሆስፒታል የተወሰደው የቤቱ አባወራም ሕክምና ላይ እያለ ህይወቱ ማለፉ ተዘግቧል። ሌሎች አምስት ሰዎች በዚሁ ያዳፍኔ ጥቃት መቁሰላቸውም ታውቋል። አንድ የአልሸባብ ዘመም የሆነ ድረገጽ ወይም ዌብሳይት በዛሬ ዕለት ባወጣው ጽሁፍ አንድ አዳፍኔ የመንግስቱ ባለስልጣናት ተሰብስበው በነበረበት የቤተ መንግስቱ ግቢ ውስጥ መውደቁን አመልክቷል። መንግስቱ ጥቃቱን አስመልክቶ እስካሁን የሰጠው መግለጫ የለም።
ይህ በእንዲህ እንዳለ ሶማሊያ ውስጥ የአፍሪካ ህብረት ወታደራዊ ኃይል አዛዥ ከቅርብ ወራት ወዲህ ወታደሮቹ ፈተናዎች ቢገጥሟቸውም አህጉራዊው ተልእኮ የበላይነቱን እንደያዘ መሆኑን ገልጸዋል። አልሻባብ ባካሄዳቸው ጥቃቶች የህብረቱ ኃይል ብዙ ወታደሮች ተገድለውበታል። የሶማልኛ ዝግጅት ክፍላችን ዘጋቢ ሃሩን ማሩፍ የኃይሉን አዛዥ ፍራንሲስኮ ኬታኖ ማዴይራን አነጋግሯል። አዳነች ፍሳይ ታቀርበዋለች።
ሶማሊያ ውስጥ የአፍሪካ ህብረት ሰላም ጥበቃ ተልእኮ አሚሶም እንቅስቃሴዎች ኃላፊ ፍራንሲስኮ ካይታኖ ማዴራ የተልእኮ ወታደራዊ እንቅስቃሴ አልሸባብን ለማሸነፍ አልቻለም የሚለውን አባባል አስተባብለዋል።
አሚሶም በሚገባ እያሸነፈና አልሸባብን እያሯሯጠ ነው። አልሸባብ ህልውናውን ለመጠበቅ ሲል ራሱን በአዲስ መልክ ለማዋቀር ተገዷል። የሶማሊያ መንግስት የደቡብ ማዕከላዊ ሶማሊያ 80% ክፍልን ይቆጣጠራል። ይህም አልሸባብ ከነዚህ ይቆጣጠራቸው ከነበሩት ቦታዎች መባረሩንና በሚገባ እያሸነፍን መሆናችንን ያሳያል።
አልሸባብ ቢያንስ በሶስት የአፍሪካ ህብረት ተልእኮ ሰፈሮች ላይ ባካሄደው ጥቃት ምክንያት የአሚሶም ወታደሮች ከተወሰኑ ከተማዎች መውጣታቸው አንዳንድ የሶማሊያ ባለሥልጣኖችንና የአካባቢው ጠበብትን አሳስቧል። ለምሳሌ ጽንፈኛው ቡድን ባለፈው ወር ኤልአዴ በተባለችው ከተማ ላይ በከፈተው ጥቃት ከ100 በላይ የሚሆኑ ኬንያውያን ወታደሮች ተገድለዋል። ማዴራ ግን አሚሶም ከከተማዎች እየወጣ ነው የሚለውን ወሬ አጥብቀው አስተባብለዋል። ወታደሮቻችንን ከአንድ ቦታ ወደ ሌላ የማንቀሳቀሱ ተግባር ለታክቲክ የሚደረግ ወታደራዊ ስትራቴጂ አካል ነው ብለዋል። የአሚሶም ወታደሮች ማርካ ከተባለችው ስትራቴጂያዊ የወደብ ከተማ ለአጭር ጊዜ ከወጡ በኋላ የአልሸባብ አማጽያን ገብተው ከአሚሶምና ከሀገሪቱ መንግስት ጋር ይሰራሉ በሚል የጠረጠሯቸውን ሰዎች ገድለዋል። አንዳንድ የሶማሊያ ባለሥልጣኖች ታዲያ ተልእኮው በህዝቡ ላይ ያለውን እምነት ሸርሽሯል ሲሉ ነቅፈው ነበር። ባለፈው ወር ኤልአዴ በተባለችው ከተማ ላይ ከተከፈተው ጥቃት ጋር በተያያዘ ከአካባቢው ህዝብ ጋር ያለውን ግንኙነት በሚመለከት የኬንያ ባለሥልጣኖች ስጋታቸውን ገልጸዋል። ማዴራ ግን ኤልአዴ ላይ የተፈጸመው ጥቃት የአልሸባብ ተግባር እንጂ የህዝቡ አይደለም፣ ስለሆነም ከህዝቡ ጋር ችግር የለብንም፣ ከአካባቢው ባለሥልጣኖች ጋር የበለጠ ተቀራርበን ነው መስራት ያለብን ብለዋል። አሚሶም መቼ ነው ከሶማሊያ የሚወጣው ለሚለው ጥያቄም ማዴራ ሶማሌዎች እንዲወጣ ሲጠይቁትና ተልእኮውን ሲያጠናቅቅ ነው ሲሉ መልሰዋል።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ዝግጅት ነው። የሊቢያ እንደራሴዎች የአንድነት መንግስት ለመመስረት ያቀረቡትን ሀሳብ የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ እንደሚደግፉ አስታወቁ። ይሁን እንጂ ሀሳቡን በማይደግፉ የፓርላማ አባላት ላይ እየደረሰ ነው ያሉት የማዋከብና የማሸማቀቅ አድራጎት እንደሚያሳስባቸው ሁለቱም አክለው ገልጠዋል። ዓለም አቀፍ እውቅና ያለው ቶብሩክ የሚገኘው ፓርላማ ካሉት 196 አባላት 100 ትሪፖሊ ካሉት አማጺ ኃይሎች ጋር አብረው ለመስራትና የአንድነት መንግስት ለመመስረት ሀሳብ ድጋፋቸውን የሰጡት ከትናንት በስቲያ ማክሰኞ ባደረጉት ጉባኤያቸው ነው። ይሁን እንጂ እየደረሰ ነው ባሉት ማስፈራሪያ ምክንያት ድምፅ ሳይሰጥበት ቀርቷል።
ደቡብ ግብፅ ውስጥ የሚገኝ አንድ ፍርድ ቤት አራት ኦርቶዶክስ ክርስቲያን ጎረምሶች እስልምናን ተዳፍራችኋል በሚል በተመሠረተባቸው ክስ ጥፋተኝነት በይኖ የእስራት ፍርድ ተላልፎባቸዋል። በሦስቱ ላይ የአምስት ዓመት እስራት ቅጣት ሲጣል፣ አንዱ ግን ዕድሜው ከ18 ዓመት በታች በመሆኑ የቅጣት ውሳኔው አልተሰማበትም። ይሁን እንጂ ታዳጊው ወደ ጸባይ ማረሚያ ላልተወሰነ ጊዜ ተልኳል። ፍርዱ ሊታመን የማይችል ነው ያሉት የተከሳሾቹ ወጣቶች ጠበቃ ማኸር ናጅብ ቢቀጡ እንኳ ቅጣቱ መሆን የነበረበት የገንዘብ እንደሆነ ገልጸዋል። አራት ወጣቶች በጥር 2006 ዓመተ ምህረት በኢትዮጵያ አቆጣጠር በእጅ ስልኮቻቸው ያነሱት ቪዲዮ ከመካከላቸው አንደኛው እንደ ሙስሊም ሆኖ ሲሰግድ ሌሎቹ አጠገቡ ቆመው ሲሳሳቁ የሚያሳይ የነበረ ሲሆን ጠበቃቸው በሰጡት መከላከያ ወጣቶቹ ያንን ያደርጉ የነበረው በእስልምና ላይ ዘለፋ ለማድረስ ሳይሆን በእስላማዊ መንግስት ቡድን አንገት እየቆረጠ መግደል ላይ ለማላገጥ እንደነበረ ተናግረዋል። ወጣቶቹ በቁጥጥር ስር ያልዋሉና ፍርድ ቤትም ቀርበው ውሳኔውን ያልተከታተሉ ሲሆን ጠበቃው ግን ፍርዱን በይግባኝ እንደሚሞግቱ አስታውቀዋል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሶሎሞን አባተነን። በዓለም ዜናዎች የጀመርነው የሐሙስ የካቲት 17 2008 ዓመተ ምህረት ፕሮግራማችን በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በርከት ያሉ ቅንብሮችና ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎች ለምሽቱ ተጠናቀዋል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ታዲያ በሁለተኛው አጋማሽ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እንበል።
ብዙ ጊዜ አሁን ባለሁበት ከተማ ውስጥ በኮምፒውተር ሙያ 2-3-4 ቦታዎች ስሰራ ብቸኛ ሴት እንዲያውም ብቸኛ ሌላ ቀለም ያለኝ ኢሚግራንት ሆኜ ከሁሉ ሰው ጋር ግን እኩል ተሳትፌ ጠንክሬ ስሰራ ሳይ ሌሎች ሰዎች ሴቶች ልጆች ለምን አይመጡም የሚል ሁሉ ጊዜ ውስጤን ይሰረስረኝ ነበረ።
ያ አንዳች የመፍጠር ስሜት ለምን አበቃት ይሆን? ቤተልሔም አበራ ወይም ቤተልሔም አበራ ግሮንበርግም ትባላለች። በቅርቡ በእንግሊዝኛ ጽፋ ለህትመት ባበቃችው የሕፃናት መጽሐፍ ዙሪያ በምሽቱ የባህልና ማኅበረሰብ ቅንብር ታገኟታላችሁ። አሁን የዕለቱ አብይ ርዕስ ይቀርባል።
ቀደም ብለን በመግቢያው ወደ አስተዋወቅ ነው የዕለቱ አብይ ርዕስ ነው የምንሸጋገረው። የኢትዮጵያ መንግሥት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ ጌታቸው ረዳ በዛሬው ዕለት አዲስ አበባ ላይ ለውጭ አገር ጋዜጠኞች ጋዜጣዊ መግለጫ ሰጥተዋል። መለስካቸው አማሃ ተከታትሎታል።
ዛሬ ከቀትር በኋላ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ በሰጡት ጋዜጣዊ መግለጫ ከወራት በፊት በኦሮሚያ የተከሰተው ተቃውሞ አሁንም እንደቀጠለ ነው የሚለው አባባል ሁኔታውን የሚገልጸው አይደለም ብለዋል። በህዳርና በታህሳስ ወራት በምዕራብ ሸዋና በወለጋ አንዳንድ ክፍሎች የአዲስ አበባንና በአካባቢዋ የሚገኙ የኦሮሚያ ልዩ ዞን ከተሞችን ያስተሳስራል የተባለውን መሪ የልማት እቅድ ሲቃወሙ የነበሩት ሰልፎች በአብዛኛው ሰላማዊና ተገቢ ጥያቄዎችን ያነገቡ ነበሩ ያሉት ሚኒስትር በቅርቡ በምዕራብ አርሲ የተፈጠረው ሁኔታ ግን የኃይል ተግባርን መሠረት ያደረገና ሁከትና ዘላቂ አለመረጋጋትን በሀገሪቱ ለመፍጠር የታለመ ነበረ ብለዋል። ይሄ ደግሞ የተከናወነው በውጭ ኃይሎች አማካይነት ለመሆኑ ተጨባጭ ማስረጃ አለ ሲሉ አቶ ጌታቸው ዘርዝረዋል።
ይህን ልዩ ሁኔታ በተመለከተ የኤርትራ መንግስት በአስመራ ተቆርጠው ከቀሩት የኦሮሞ ነጻነት ግንባር አባላት ጋር ብቻ ሳይሆን ግንቦት ሰባትን ከመሰሉ ኃይሎች ጋርም ይሰራል። ምንም አይነት ብጥብጥ ለመፍጠር የሚችሉትን ሁሉ ወደ ኢትዮጵያ ለማስረግ ይፈልጋሉ። አንዳንድ ጊዜ በሱዳን ሌላ ጊዜ ደግሞ በሌሎች አጎራባች አገሮች በኩል ያሰርጓቸዋል። በእርግጥ በምዕራብ አርሲ የተፈጠረውን ሁከት ከለኮሱት መካከል የአንዳንዶቹ ምንጭ አስመራ ለመሆኑ ተጨባጭ ማስረጃ አለን።
በምዕራብ አርሲ በቅርቡ የተፈጠረው አሳፋሪ ተግባር ነው ያሉት አቶ ጌታቸው ሁኔታው በቁጥጥር ስር ባይውል ኖሮ ማለቂያ ወደማይኖረው ፍጅት ሊቀየር ይችል ነበረ ብለዋል። የጸጥታ ኃይሎች በእነዚህ የታጠቁ ሽፍቶች ላይ የወሰደው እርምጃም በእጅጉ የተመጠነ ነበረ ብለዋል። ታጣቂዎቹ ፈጽመዋል ያሏቸውን ድርጊቶችም እንዲህ ሲሉ ገልጸውታል።
በምዕራብ አርሲ የተፈጸመው ፍጹም አሳፋሪ የወንጀል ድርጊት ነው። ወንጀለኛ ቡድኖች ከመንደር መንደር እየተዘዋወሩ ለቁጥር የሚያታክት ጥፋት በሕይወትና በንብረት ላይ ፈጽመዋል። የጠፉት ንብረቶች የግልም የመንግሥትም ሲሆኑ አብያተ ክርስቲያንና መስጂዶችም ጥቃት ተፈጽሞባቸዋል።
እነዚህ ኃይሎች ይላሉ አቶ ጌታቸው፣ እነዚህ ኃይሎች ቀደም ሲል የተቀሰቀሰውን የፖለቲካ ተቃውሞ ሙሉ በሙሉ ጠልፈውታል። ይህን ሲያደርጉ ደግሞ ዓላማቸው ሁለት ነበረ።
የህዝብን ጥያቄ ለራሳቸው ጠቀሜታ ለመዋል የተዘጋጁ በእነዚህ የፖለቲካ አካላት ጠቅላላ ሂደት ከህዝቡ እጅ ተነጥቋል። እነዚህ ኃይሎች የሚፈልጉት ደግሞ ኢ ህገ መንግስታዊ በሆነ መንገድ የመንግስት ስልጣንን መጨበጥ ነው። ያ ካልሆነ ግን ካሁን ቀደም ሲሞከሩ እንደነበሩት አገሪቱ ውስጥ ብጥብጥ ማስነሳት ነው።
በአገር ውስጥም የሚገኙ አንዳንድ ተቃዋሚ ፓርቲዎች በኦሮሚያ የተለያዩ ክፍሎች ከተከሰከሱ የተቃውሞ ትዕይንቶች ጋር አነሰም በዛ ግንኙነት እንዳላቸው አቶ ጌታቸው ይጠቁማሉ። በእርሳቸው አገላለጽ በዚህ ሀገር ያሉ አንዳንድ ተቃዋሚ ፓርቲዎች በጣም አድርባዮች ናቸው፣ ወይም የተገኘ አጋጣሚን ለራሳቸው ፍላጎትና ትርፍ ለመዋል ይሰራሉ ይሉና የኦሮሞ ፌዴራሊስት ኮንግረስን እንደ ምሳሌ አቅርበዋል።
ይበልጥ ግልጽ ለመሆን ለምሳሌ የኦሮሞ ፌዴራሊስት ኮንግረስን እንውሰድ። ድርጅቱ ቀደም ሲል በአሸባሪነት ከተፈረጁ ኃይሎች ጋር ሲሰሩ የቆዩ ሰዎች ሰርገው የገቡበት ነው። እናም በአንዳንድ በአመራር ውስጥ በሚገኙ ሰዎች የህጋዊና ህገወጥነት ዘዴዎች የመጠቀም ዝንባሌ ነበር። ለምሳሌ በምዕራብና በደቡብ ምዕራብ ሸዋ በተከናወኑ የተቃውሞ ሰልፎች ላይ ሁከትንና የኃይል ድርጊትን በመለኮስ የኦፌኮ ከፍተኛ አመራር አባላት ተሳትፈዋል።
ሚኒስትሩ በእነዚህ ባለፉት ወራት በሲቪሉ ህብረተሰብ አባላት ላይም ሆነ በጸጥታ ኃይሎች ላይ የደረሰውን ጉዳት መጠን የኢትዮጵያ ሰብአዊ መብቶች ኮሚሽን እያጣራ መሆኑን ገልጸዋል። በቅርቡ ተጨባጭ መረጃ እንደሚሰጥም ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አቶ ጌታቸው ረዳ ትግራይ ውስጥ ወርቅ የሚለቅሙ ሰዎች በኤርትራ እንደሚጠለፉ መንግስታቸው ያውቅ እንደሆነ ተጠይቀው ሲመልሱ ወርቅ ለቃሚዎቹ የሚጠለፉት በትግራይ ህዝብ ዲሞክራሲያዊ ንቅናቄ አማካኝነት እንደተጠለፉ እናውቃለን። የኤርትራ መንግስት ማናቸውንም ሽፍቶች ለእንዲህ አይነት ተግባራት ይጠቀማል ብለዋል። ጉዳዩንም በቁም ነገር ይዘነዋል፣ ተመጣጣኝ እርምጃም እንዲወሰድ እናደርጋለን ይወሰዳል ሲሉ በመግለጫቸው ጠቅሰዋል። በአቶ ጌታቸው መግለጫ መንግስታቸው በአሸባሪነት የፈረጃቸውንና በዘገባውም እጃቸው አለበት ያላቸውን የኦሮሞ ነጻነት ግንባር፣ ግንቦት ሰባትንና ሌሎቹን በተመለከተ በተከታዩ ፕሮግራሞቻችን ምላሻቸውን ይዘን እንቀርባለን።
ወደ ተከታዩ የመጽሔት ዘገባ እንለፍ። ኦሮሚያ ውስጥ ያቆየናል። በኦሮሚያ ክልል አንዳንድ አካባቢዎች የተቃውሞ እንቅስቃሴዎች ዛሬም ቀጥለው መዋላቸው ተገልጿል። በምዕራብ ሐረርጌና በአርሲ ትላልቅ የተባሉ ሰልፎች መካሄዳቸው ተነግሯል። በዳሮ ለቡና በዶሎማና በተካሄዱት ሰልፎች ላይ ሰልፈኞቹ በመንግሥት ታጣቂዎች ላይ ይፈጸማሉ የተባሉ ድብደባዎች፣ እስራትና ግድያ እንዲቆሙ በያዟቸውና ያሰሟቸው በነበሩ መፈክሮች ጠይቀዋል። የምዕራብ ሐረርጌው ሰልፍ በሰላም ሲጠናቀቅ፣ በአርሲው ላይ ግን የፖሊስ ድብደባና እስራት ታይቶበታል ተብሏል። የአፋን ኦሮሞ ዝግጅት ክፍል ባልደረቦች ቱጁቤ ኩሳና ጃለን የገመዳ ያጠናቀሯቸው ዘገባዎች አሉ። ሰሎሞን ክፍሌ አቀናብሮ ያቀርባቸዋል።
በምዕራብ ሐረርጌ ዳሮ ለቡ ወረዳ የሚልካዮ ከተማና የአካባቢው ሕዝብ ዛሬ ትልቅ የተቃውሞ ሰልፍ ማካሄዳቸውን አንድ የአካባቢው ነዋሪ ለቱጁቤ ገልጸዋል። በእኚሁ አስረጅ መሠረት ሰልፈኞቹ የመንግሥት ታጣቂዎች በሕዝቡ ላይ የሚወስዱት እርምጃ ይቁም፣ የታሰሩ ወገኖቻችን ይፈቱ የሚሉ መፈክሮችን አሰምተዋል። ሰልፉን በሰላም መጠናቀቁን አስረድተዋል።
በዚህ የተቃውሞ ሰልፍ የዳሮ ለቡ ወረዳ ከተማና የገጠር ነዋሪዎችን ጨምሮ በሺህ የሚቆጠር ሕዝብ ተሳትፏል። ወያኔ ደካማ አገዛዙን ከጫቃችን ላይ ያውርድ፣ ግድያ ይቁም በማለት ድምፁን አሰምቶ ከመንግስቱ የጸጥታ ኃይሎች ምንም አይነት ተቃውሞ ሳይገጥመው በሰላም አጠናቆ ወደ የቤቱ ተመልሷል።
ጃለኔ ገመዳ ደግሞ ወደ ባሌ ዞን ዶሎ ማና ደውላለች። የከተማዋ ነዋሪ በገለጹላት መሠረት ተማሪዎችና የአካባቢው ነዋሪዎች ትላንትናና ዛሬ ሰልፍ አካሂደው በኦሮሚያ የታሰሩ ተማሪዎችና የፖለቲካ መሪዎች እንዲፈቱ ጠይቀዋል። ሰልፉን ለመበተን የወጡ የፌዴራል ፖሊሶች ብዙ ሰዎችን እንዳሰሩና እንደደበደቡም ነዋሪዎች ለጃለኔ ገልጸዋል። በመጪው ቅዳሜ ሰልፍ ለመውጣት ማቀዳችንን ስለሰሙ ነው እርምጃ መውሰድ የጀመሩት ይላሉ።
መጋላ ከሰጥቲ ጆለቱሙ ኡማተ መናህር ከሰኒቱሙ ተኤ መጋላ ከሰደሙ እንደንዴ።
ከዚያ በኋላ ከተማ ውስጥ ልጆችን መደብደብ፣ ህዝቡን ከቤቱ ያወጡ መምታት ሆነ። አሁን ከተማ ውስጥ መንቀሳቀስ አይቻለም። ያም ሆኖ ግን እኛ ሰላማዊ ሰልፍ ለማድረግ ወጣን። እነርሱም ተኩስ ከፈቱብን። ዛሬ ከተማይቱ ውስጥ ከባድ ረብሻ አለ።
ፖሊሶች ትላንት ሌሊት በየቤቱ የገቡ ሰው ይዘው ሄደዋል። ዛሬም ተሰልፈን ነበር። በተከፈተብን ተኩስ የቆሰሉ ብዙዎች ሆስፒታል አሉ፣ ሌሎች ታስረዋል ሲሉ ማስረድተዋል። በዚህ ጉዳይ ላይ የዳሎ መና ከተማ ምክትል ከንቲባ አቶ አሸናፊ ኃይሉ ስለ ሰልፉ የሚከተለውን ተናግረዋል።
ከሰልፉ ጋር የተያያዘ ችግር ነበር። የተባለው እርምጃ ግን በመንግሥት ደረጃ አልተወሰደም። ስቃይ የደረሰባቸውም የሉም። በጥይት ተመተው የተጎዱም የሉም። በአጠቃላይ በመንግሥት የተወሰደ እርምጃ የለም። የተባለው የአጋዜ ሰራዊትም በአካባቢያችን የለም። ከሰልፈኞቹ ተወካዮች ጋር ዛሬ ስብሰባ አካሄደን ሁሉም ነገር መፍትሄ አግኝቷል።
ጃለኔ ዛሬ ወደ ምስራቅ አርሲም ደውላለች። የመርቴ ወረዳ ጎልጎታ ከተማ ነዋሪዎች በገለጹላት መሠረት የኦፒዲዮ ማለትም የኦሮሞ ሕዝብ ዲሞክራሲያዊ ድርጅት አባልና የወቲቻ ደወሊ አስተዳዳሪ ጋቢ በዳሶ ባለፈው ሳምንት ሥልጣን በገዛ ፈቃዳቸው ለቀዋል። የመንግሥት ወታደሮች ግን አቶ ጋቢ በዳሶን በቁጥጥር ስር ከዋሉ በኋላ ወደ አዲስ አበባ ወስደዋቸዋል ሲሉ ነዋሪዎች አክለው ገልጸውላታል። ሰልፈኞች ትላንትናና ዛሬ አደባባይ ወጥተው አቶ ጋቢና ሌሎች የታሰሩ ባለሥልጣናት እንዲፈቱ ጠይቀዋልም ተብሏል። የጎልጎታ ከተማ አስተዳዳሪ አቶ ሱልጣን ሁሴን ምላሽ ለመስጠት መልሰሽ ደውይ ቢሉም ተደጋጋሚ ሙከራዋ እንዳልተሳካ ጃለኔ በሪፖርቷ ገልጻለች። የመርቴ ወረዳ አስተዳዳሪ አቶ ዋዱ አቡበከር ግን ጥያቄዋን ካዳመጡ በኋላ ስልክ እንደዘጉባት ጃለኔ ጨምራ አስረድታለች።
ተከታዩም የመጽሔት ትንታኔ ርዕስ ወደ አዲስ አበባ ይመልሰናል። የሰው ልጅ በሳይንሳዊ ፍለጋው ወይም ጥረቱ ካሳካቸው ታላላቅ ተግባሮች አንዱ የሆነው ክትባት በሚሊዮኖች የሚቆጠሩ ሰዎችን ሕይወት ማዳኑን ያስታወሱት የዩናይት ስቴትሱ የበሽታዎች መቆጣጠሪያና መከላከያ ማዕከል በእንግሊዝኛው ምህጻረ ቃል ሲዲሲ ዲሬክተር አዲሱን የዚካ ቫይረስ በተመለከተ ግን እስካሁንም መላ አለመገኘቱን አስታውቀዋል። ለኢቦላ የተገኘው ክትባትም ቫይረሱን ለማስቆምና ለመከላከል የተደረገውን ጥረት አመልክተው የዓለም አቀፉ ጤና ድርጅት ባለሥልጣናት በበኩላቸው የዚካ ቫይረስ በቁጥጥር ስር እስከሚውል ድረስ የከፋ ጉዳት ሊያደርስ እንደሚችል አስጠንቅቀዋል። እስክንድር ፍሬው ተከታዩን አቀናብረዋል።
በክትባት ዙሪያ በሚመክረው የአፍሪካ የጤና ሚኒስትሮች ጉባኤ ላይ ለመሳተፍ ወደ አዲስ አበባ የመጡት የዩናይትድ ስቴትስ ዋነኛው የበሽታ ቁጥጥር ባለስልጣን በዚሁ ርዕስና በተያያዥ ጉዳዮች ላይ ከቪኦኤ ጋር ቆይታ አድርገዋል። የዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ ዳይሬክተር ዶክተር ቶማስ ፍሪደን እንዳሉት የክትባት ሚና እጅግ ከፍተኛ ሆኖ ቆይቷል። እስከዛሬ ያተረፈው ሕይወት ለዚህ ሚናው ማሳያ እንደሆነ ማብራርተዋል።
Immunization is one of the great accomplishments of humankind. Immunizations have saved literally
ክትባት የሰው ልጅ ካስገኛቸው ታላላቅ ተግባራት አንዱ ነው። ክትባቶች በትክክለኛ አሃዝ በመቶ ሚሊዮኖች የሚቆጠሩ ሰዎችን ሕይወት ታድገዋል። አፍሪካን ባለፉት 10 ዓመታት በቆዩና አዳዲስ በተዘጋጁ ክትባቶች ተጠቃሚ ሆናለች። ፖሊዮን እስከመጨረሻው ወደ ማጥፋቱ ተቃርበናል። በጣም አሰቃቂ ከሆኑ የሰው ልጅ ገዳይ በሽታዎች የነበረው ፈንጣጣ ከተወገደ ዓመታት ተቆጥረዋል። አሁን ደግሞ ፖሊዮን ልናስወግድ ተቃርበናል። መዘናጋት ግን የለብንም። መከታተልና በየትኛውም የአፍሪካ ክፍል ፖሊዮ ያለ መኖሩን ማረጋገጥ አለብን። በአፍሪካ የፖሊዮ በሽታ ለመጨረሻ ጊዜ ከታየ 18 ወራት ተቆጥረዋል። ነገር ግን አሁንም ከስጋቱ ሙሉ ለሙሉ ነጻ አይደለንም።
በየጊዜው የሚከሰቱ አደገኛ ቫይረሶች ግን የጤና ስጋት እየሆኑ መቀጠላቸውን ዶክተር ፍሪደን ተናግረዋል። ስጋቱን መቋቋም የሚቻለው በተባበረ ጥረት መሆኑን ጠቁመዋል። በምዕራብ አፍሪካ ተከስቶ የነበረው ኢቦላ ለምሳሌ ዓለም አቀፍ ቀውስ ያልፈጠረው በተባበረ ጥረት ምክንያት መሆኑን አስታውሰዋል። አሁን ለኢቦላ ክትባት መገኘቱን የጠቆሙት ዶክተር ፍሪደን የጋራ ጥረትና አጣዳፊ እንቅስቃሴ ግን ከክትባቱም በላይ አስፈላጊ መሆናቸውን አብራርተዋል።
A vaccine is a very important tool, but it doesn't replace the core effort.
ክትባት በጣም አስፈላጊ መሳሪያ ነው። ነገር ግን ኢቦላን የማግኘቱን የማቆሙንና የመከላከሉን ቁልፍ ጥረት አይተካም። አሁን ለኢቦላ አስተማማኝና ውጤታማ የሚመስል ክትባት አግኝተናል። ነገር ግን አሁንም ለኢቦላ ምላሽ መስጠት ያለብን አጣዳፊ የህዝባዊ የጤና ጉዳይ አድርገን በማሰብና የተለመዱ የህዝብ የጤና መሳሪያዎችን በመጠቀም ነው።
በትንኝ አማካኝነት የሚተላለፈው ዚካ ቫይረስ ግን አሁንም ስጋት ሆኖ ቀጥሏል። በርካታ ተመራማሪዎች ያሉትን ተቋም የሚመሩት ዶክተር ፍሪደን እንዳሉትም ይሄንን ቫይረስ ሙሉ በሙሉ ማወቅ አልተቻለም። ክትባቱ እስኪገኝም ጊዜ መውሰዱ አይቀርም።
For Zika, it's a brand new virus. We don't understand exactly what's happening.
ዚካ አዲስ ቫይረስ በመሆኑ በትክክል ምን ይሆን እንደሆነ አልተረዳንም። ተመራማሪዎች ክትባት ለማግኘት ጠንክረው እየሰሩ ነው። ነገር ግን ክትባቱ እስኪገኝ አንድ ወይም ሁለት ዓመት ሊፈጅ ይችላል። አሁን ከምናውቀው ነገር በመነሳት ዚካን በተመለከተ አስፈላጊው ነገር ነፍሰ ጡር ሴቶች ለቫይረሱ እንዳይጋለጡ መከላከል አለብን። ምክንያቱም በቫይረሱ ከተያዙ እናቶች የሚወለዱ ሕፃናት ከፍተኛ የጤና ጉዳት እንደሚደርስባቸው ይታያልና።
የዓለም ጤና ድርጅት ባለስልጣናትም የተጋፈጡ ያሉት በብዙ ሁኔታዎቹ እርግጠኛ ካልሆኑበት ቫይረስ ጋር መሆኑን እየገለጹ ነው። አስተማማኝ መፍቴ ከመገኘቱ በፊትም ሁኔታዎች ሊከፉ እንደሚችሉ በትናንትናው ዕለት አስጠንቅቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ የመጽሔት ሪፕ ዘገባ እናልፋለን። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ትናንት ባወጣው የዓለም የሰብአዊ መብቶች አያያዝን የፈተሸ ሪፖርቱ የአውሮፓውያኑ 2015 ዓመተ ምህረት ያለፈው ማለት ነው የሰብአዊ መብቶች አያያዝ በእጅጉ ያሽቆለቆለበት እንደነበር አመልክቷል። በተለይ በአፍሪካ ቀንድ ሀገሮች በኢትዮጵያና በኤርትራ የከፉ የሰብአዊ መብቶች ጥሰቶች መመዝገባቸውንም ድርጅቱ በዚሁ ሪፖርቱ ጠቁሟል። ሚሼል ካጋሪ በዓለም አቀፉ የሰብአዊ መብቶች ሙግት ድርጅት የምስራቅ አፍሪካ፣ የአፍሪካ ቀንድና የግሬት ሌክስ አገሮች መርሃ ግብር ምክትል ዳይሬክተር ናቸው። ሳሌም ሶሎሞን ሚስስ ሚሼልን በስልክ አነጋግራ ያጠናቀረችው ዘገባ ቀጥሎ ይቀርባል።
የዓለም አቀፉ የመብት ተቆርቋሪ ድርጅት አምነስቲ ኢንተርናሽናል ትናንትና ባወጣው ዘገባ እንደ አውሮፓውያን አቆጣጠር 2015 ዓመተ ምህረት የሰብአዊ መብት ጥበቃ በዓለም ዙሪያ እንዳሽቆለቆለ ይገልጻል። ወደ 400 ገጽ የሚሆነው መረጃ በተለይ በኢትዮጵያና በኤርትራ የከፋ የሰብአዊ መብት ጥሰት ዘመን እንደነበረ ድርጅቱ ጠቅሷል። ሚሼል ካጋሪ በዓለም አቀፉ የሰብአዊ መብት ድርጅት የምስራቅ አፍሪካ፣ የአፍሪካ ቀንድና የግሬት ሌክስ አገሮች ፕሮግራም ምክትል ዳይሬክተር ናቸው። ኤርትራ በዓለም ስደተኞችን ከሀገር በማፍለቅ ከሶሪያና አፍጋኒስታን ቀጥሎ ሶስተኛ ደረጃ ላይ ትገኛለች ብለዋል። ለዚህም ምክንያቱ
On Eritrea, the overriding factor was the national service, but within the national service...
ኤርትራን በተመለከተ ወሳኙ ነገር የብሔራዊ አገልግሎት ጉዳይ ነው። ብሔራዊ አገልግሎት ውስጥ ግን ተደራራቢ ጥሰቶች አሉ። ስለ አገልግሎታቸው መብታቸውን አያውቁም፣ እናም ህገወጥ ነው። ምልመላው ደግሞ ላልተወሰነ ጊዜ ነው የሚካሄደው። ለ20 ዓመታት የተመለመሉ ሰዎችን እናነጋግራለን። የሚሰጠው ክፍያ መሰረታዊ የኑሮ ፍላጎቶችን ለማሟላት ከቤተሰብ ጋር ለመገናኘትም ሆነ አብሮ የተደላደለ ህይወት ለማሳለፍ በቂ አይደለም። ጥለው ለመሄድ አይፈቀድላቸውም። ቢሄዱም መልክ ወይም ስርዓት ባለው ሁኔታ አይደለም። ከመኖሪያ ቤቶቻቸው በጣም ርቀው ስለሚሄዱ ህፃናት ወላጆቻቸውን የማየት እድል የላቸውም። ወላጅ አባቴን ካየሁ አመት ወይም ሁለት አመት አለፈኝ የሚሉ ልጆችም አሉ። ኤርትራ ውስጥ በብሔራዊ አገልግሎት ከሚያጋጥሙ ህገወጥ ስራዎች በተጨማሪ ሐሳብ የሚገለጽበት ሁኔታ ጨርሶ የለም። የተቃዋሚ የፖለቲካ ፓርቲዎች እንዲኖሩ አይፈቀድም። የሃይማኖት ነጻነት ተገድቧል። የስራ እድሎች ዝግ ናቸው። በአጠቃላይ የመብት ጥሰቱ የተንሰራፋ ነው።
በመቀጠልም ኢትዮጵያ ባለፈው አመት በተካሄደው ብሔራዊ የህዝብ ተወካዮች ምርጫ ገዢው ፓርቲ 100% ማሸነፉን ከገለጹ በኋላ ተቃዋሚ ፓርቲዎች የምርጫ ዘመቻቸውን በሚያካሂዱበት ጊዜ መታሰርና እንግልት እንደደረሰባቸው አስረድተዋል። በኢትዮጵያ በነጻነት ሐሳብን የመግለጽና የመደራጀት መብቶች እንዲሁም አጠቃላይ የዜጎች ይዞታን አስመልክቶ ካጋሪ ሲናገሩ
Coming to Ethiopia we see the same trends quite significant repression of civic space
ኢትዮጵያ ስንመለከት ተመሳሳይ ከፍተኛ የሆነ የሲቪል ማህበረሰብ አፈናና ያለን የኢትዮጵያ መንግስት ስራዎቹንና ፖሊሶቹን የሚተቹትን የፖለቲካ ፓርቲዎች ይሁን ጋዜጠኞች ለምሳሌ እንደ ዞን 9 ጦማሪያን ያሉትን ሂስ የሚያቀርቡበትን የጸረ ሽብር ህጉን በመጣስ ይወነጅላል። የዞን 9 ጦማሪያን ለምሳሌ በዚሁ ነው ተከሰው ረጅም ጊዜ እስር ቤት ያሳለፉት።
በኦሮሚያ ክልል እየተካሄዱ ያሉትን ተቃውሞችንም በማንሳት ሚሼል ካጋሪ የኢትዮጵያ ጸጥታ ኃይሎች በሰላማዊ ሰልፈኞች ላይ እየወሰዱ ያሉትን እርምጃ ሰብአዊ መብትን የጣሱ ድርጊቶች ናቸው በማለት ከገለጹ በኋላ በአሁኑ ጊዜ ይላሉ ሚሼል
They became a lot more excessive in the force that they were using, including lethal force.
በአሁኑ ጊዜ የኃይል አጠቃቀማቸው ህይወት ማጥፋት ጭምር በጣም እያየለና ከሚገባው በላይ እየሆነ ነው። ፖሊሶች የተሰበሰበ ህዝብ ላይ በቀጥታ እንደሚተኩሱ በዚህም ምክንያት የብዙ ሰዎች ህይወት እንዳለፈ የአይን እማኞች እየተናገሩ ነው። እንዲህ አይነቱ አፈናና ምንም አይነት የመናገርና በሰላማዊ መንገድ የመሰብሰብ መብት መንፈግ አሉታዊ መሆኑን ነው በአዲሱ ዘገባ እየገለጠን ያለነው።
የአፍሪካ ህብረት የአውሮፓውያኑን 2016 ዓመተ ምህረት የሰብአዊ መብት ዓመት ብሎ ሰይሞታል። 2016 ደግሞ በአፍሪካ የተለያዩ የሰብአዊ መብትን ድንጋጌዎች የተላለፉበት ኢዮቤልዩ የሚከበርበት ዓመት ነው። ማለትም የአፍሪካ ቻርተር በሰብአዊና በህዝቦች መብት ላይ የተጻፈበትን 35ኛ ዓመት ቻርተሩ የሚተገበርበት 30ኛው ዓመትና የአፍሪካ ፍርድ ቤት ምስረታ 10ኛ ዓመቱን የሚያከብርበት ዘመን ነው። ሚሼል ካጋሪ እነዚህ ሁሉ የመብት ድንጋጌዎች በአሎች በሚከበሩበት ዓመት የአፍሪካ መሪዎች በቃላቸው እንዲገኙ አምነስቲ ኢንተርናሽናል ጥሪ አቅርቧል።
ክብራትና ክብራን አድማጮች በ19 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው የምትከታተሉት። ከምሽቱ 4 ሰዓት የሚቀጥላል። ታዲያ አሁን እዚህ ግድም በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ለሰዓቱ ጥቂቱን እንስማ።
ቪኦኤ በሎኔ ካናዳ ፌብራሪ 22 ሁመን ራይትስ ዎች ያወጣው መግለጫ ሰምቻለሁ። ሁመን ራይትስ ዎች ያወጣው መግለጫ የተለመደ የጠላትነት የምቀኝነት አሉባልታ ነው። ተቃዋሚዎች እየተቀበለ የሚያወራው ነው። ነገር ግን በጣም የሚያሳዝነው ከሲቀር ተያይዘው አስገድዶ መድፈር የሚለውና አስገድዶ መድፈር በጭራሽ የማይታሰብ የማይሆን የኢትዮጵያ ሰራዊት በዓለም አቀፍ ዝና ያተረፈ ነው። ለምሳሌ ኮሪያ፣ ኮንጎ፣ ሩዋንዳ፣ ሱዳን፣ ሶማሌ፣ አሁን ደግሞ ሳውዝ ሱዳን ስለምግባሩ በጣም እጅግ በጣም የተከበረ ለሀገሩ ዝና ያተረፈ በመሆኑ የተባበሩት መንግስታት መጀመሪያ የሚያነሳው የኢትዮጵያ ሰራዊት ነው። ስለዚህ እንኳንና በእህቶቹ በአገሩ ውስጥ በሌላውም እንዲህ አይነት የማይታሰብ ስለሆነ አክራሪ ተቃዋሚዎች የሚሸጡትን ወሬ እየተቀበሉ እንዲህ ማውራቱ በጣም አሳዛኝ ነው። አመሰግናለሁ።
የተከበራችሁ የቪኦኤ ደንበኞች፣ በዛሬ ሁለት አስተያየት ለመስጠት የፈለኩበት ጉዳይ በቅርቡ የኮሚኒኬሽን ሚኒስትር የሚባለው ሰውዬ ወጥቶ በተናገረው ጉዳይ ላይ ነው። በመጀመሪያ ደረጃ የኮሚኒኬሽን ሚኒስትሩ ለማን ነው መግለጫ የሚሰጠው? ለአንደኛ ደረጃ ተማሪዎች ነው ወይስ ለኢትዮጵያ ሕዝብ ነው? ቢያንስ ቢያንስ ውሸት ቀባብቶ እንኳን ማቅረብ ያልቻለ ሚኒስትር ነው። አቶ ጌታቸው ረዳ ምንድን ነው የሚለው? በኦሮሚያ ውስጥ ለሚፈጸመው ግድያ ኦሮሞዎች ናቸው የሚበላችሁ ነው የሚለው? ምክንያቱም ሰራዊቱ ውስጥ ኦሮሞዎች አሉ ነው የሚለው? ይህ መንግስቱ ውስጥም እኮ ሆዲድ አለ። የሆዲድ መንግስት የኦሮሞ መንግስት እኮ ነው እያላችሁም ያላችሁት። ነገር ግን በአሁኑ ሰዓት ሆዲዶች እኮ የሉ። ሰራዊት ውስጥም ያሉት ኦሮሞዎች ኦሮሞዎችን አይገሉም። የሚገለው ሰራዊት አጋዚ ይባላል። ይሄ ሰራዊት ፍራት የሚጠብቅ ሰራዊት ነው። የሚመጣው ከየት እንደሆነ እናቃለን። ስለዚህ ወሬ ቀብቶ እንኳን ለማቅረብ የማይችል ሚኒስትር ወጥቶ የሚናገረው ለአንደኛ ደረጃ ትምህርት ቤት ተማሪዎች ነው የሚያስመስለው።
ክቡራትና ክቡራን አድማጮች ለአስተያየቶቻችሁ እናመሰግናለን። በስልክ ቁጥሮቻችን 2022059942 አስተያየቶቻችሁን እንድትቀጥሉ እንድትሰጡ አሁንም ግብዣችን ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ ዘገባ ይቀጥላል።
ባህልና ማህበረሰብ
ቤተልሔም አበራ ግሮንበርግ ትባላለች። እንግዳችን በዩናይትድ ስቴትስ በሰሜን ዳኮታ ክፍለ ግዛት የፋርጎ ከተማ ነዋሪ የሆነችው ቤተልሔም በቅርቡ በእንግሊዝኛ የደረሰችውን የሕፃናት መጽሐፍ ለህትመት አብቅታለች። ከባህልና ማኅበረሰብ አዘጋጅና አቅራቢ አሉላ ከበደ በቀደመው ፕሮግራሙ በመጽሐፏና በተለያዩ ተዛማጅ ታሪኮች ዙሪያ ከቤተልሔም ጋር የያዘውን ወግ ሁለተኛና የመጨረሻ ክፍል ለምሽቱ እንዲህ አቀናብሮታል።
ቀደም ሲል በእንጥልጥል ካሳደር ነው አንድ ነጥብ እንነሳ። ቤተልሔም የሕፃናት መጽሐፍ መሆኑ እሙን ነው። ይሁንና በእንግሊዝኛ ቋንቋ የኢትዮጵያን ባህል ቀለም የተላበሱ የልጅነት ታሪኮችና ተረቶች የደመቀ ነውና መጽሐፍሽ ለመሆኑ ለማን የተጻፈው?
ሰዎች አንዳንድ ጊዜ ለማን እድሜ ነው ይሄ መጽሐፍ የተዘጋጀው ብለው ሲጠይቁኝ ብዙ እድሜዎች ያካትታል። ምክንያቱም አነስተኛ ሕጻናቶች ፎቶግራፉን አይተው ቢና ከበቡቢ ባቤ ብቦ መሆናቸውን አይተው ማለፍ ይችላሉ። ተለቅ ያሉት ደግሞ ግጥሙን አንብበው ማለፍ ይችላሉ። ከዛ ደግሞ ወደ ከፍተኛ ደረጃ ትምህርት ቤት ያሉ ልጆች ብዙ የገዙት አሉ። እነሱ ደግሞ ጠለቅ ብለው ያለውን ታሪክ ያነባሉ። ያ ትልልቅ ሰዎች ደግሞ እንደ ጠረጴዛ መጽሐፍ አድርገው ሰዎች ሲመጡ ከቡና ጋር እንዲጋብዙ
እንዲያደንቁ ይደረጋል። ታሪኮቹ ይቀጥላሉ። በየፊደሎቹ የእንግሊዘኛው ፊደላት ABCD የሚለውን ተከትሎ በሁሉም ፊደላት ውስጥ ፎቶግራፎችና ታሪኮች ተቀምጠው እናያለን። ቀደም ብዬ እንደጠቆምኩት የተለያዩ ፎቶግራፎች ናቸው የምናየው። የሕፃናት ጨዋታ፣ ዋሽንትም ይጫወቱ፣ ፊደል የሚቆጥሩ ምስጋና ቀጾች ላይም እንዲሁ አንድ ፎቶግራፍ እናያለን። እርግጠኛ አይደለሁም የት እንደተነሳና ስለምን እንደሆነ።
ያው እሱ የላሊበላ የእንጨት ድልድይ ላይ ነው። ከ11 አብያተ ክርስቲያናት ከላይ ወደ ውስጥ የጨለማ ጉዞ ያለው ቀጭን መንገድ አለ። እሱን ከላይ ማየት የምትችልበት ነው። ያ ጉዞውን ሲጀምሩ ያቺ ቀጭን መንገዷን ነው። ምክንያቱም ጉዞ ስታደርግ ሁልጊዜ በእምነት ነው የምትጓዘው እና እሱን ለማሳየት ነው። ከዛም ደግሞ ፊደሎቹና የእንግሊዝኛ አልፋቤቶቹ እየተጫዋወቱ መጨረሻ ላይ ሲደርሱ ጓደኛሞች ይሆናሉ፣ ባህሎቻቸውን ተለዋወጡ ማለት ነው።
ለልጆች በእርግጥ የሚመስጥ ለሌሎችም ግን ታሪክን እንዲያውቁ የሚጋብዝ መጽሐፍ ነው የጻፍሽው። ቤተልሔም በሙያሽ በሌላ ትምህርት ዘርፍ ነው የሰለጠንሽው፣ የሶፍትዌር ዲዛይነር ነሽ። እስኪ ስለ ራስሽ ንገሪን ስለ ሙያሽ።
እሺ አሜሪካን ሀገር ረጅም አመታት ብኖርም ትውልዴና እድገቴ አዲስ አበባ ከተማ ኢትዮጵያ ውስጥ ነው። ትምህርቴም የመጀመሪያ ዲግሪ ያገኘሁት ከአዲስ አበባ ዩኒቨርሲቲ በስታቲስቲክስና ማይነር ኮምፒውተር ሳይንስ ነው። ሁለተኛ ዲግሪን ደግሞ እዚህ ሀገር በሶፍትዌር ኢንጂነሪንግ ነው ያገኘሁት። የዕለት ከዕለት ስራዬ ኮምፒውተር ኮድ ማድረግ፣ ፕሮግራሞችን ለማሽን መጻፍ፣ ሌሎች ጁኒየር ኢንጂነሮችን ማስተዳደር፣ ፕሮጀክቶችን መምራት ይሆናል ማለት ነው።
ሌላ ሙያ ውስጥ ያለ ሰው ነው። በልጆች ጉዳይ፣ በአገር ታሪክ፣ በባህል ተስበሽ ይህን መጽሐፍ የደረሽው። በአንጻሩ ደግሞ እንደተረዳሁት ሌላ ዝንባሌሽን የሚያሳይ ለኢትዮጵያ ሕጻናት የሚጻፉ መጽሐፍትን ባለፉት በርካታ አመታት እየጻፈና እያሳተመ ያለ ድርጅት ጄን ከርትስ የተባለች ኢትዮጵያ ውስጥ ያደገችና የኖረች የኢትዮጵያ ጉዳይ ከልቧ የሚያሳስባት ታዋቂ አሜሪካዊ ደራሲ እንዲሁም ከጄን ከርትስ ጋር ይህንን ድርጅት የመሰረተውና የአንድ ወቅት የሲኤንኤን የአመቱ ምርጥ ሰው ወይም የአመቱ ተሸላሚ ለመሆን የበቃው ኢትዮጵያዊው አቶ ዮሐንስ ገብረ ጊዮርጊስ ጋር የመሰረቱት ኢትዮጵያ ሪድስ የሚባለውን ድርጅት ውስጥ በቦርድ አባልነት ትሳተፊያለሽ። የህጻናትም የመጽሐፍትም ጉዳይ እንደሚስብሽ ያሳያል፣ ያመላክታልና እስኪ ደግሞ ስለ እሱ አጫዎችን።
እሺ፣ በደስታ እኔ እንግዲህ ሳድግ ከትንሽነቴ ጀምሮ በጣም ትምህርት ወዳለሁኝ፣ መጽሐፍ ወዳለሁኝ። በልጅነቴ ሁላችንም እንደምናውቀው የልጆች መጽሐፍ አይገኝም፣ እንደልባ የለም። አዎ። ስለዚህ በጣም በመጽሐፍ ፍቅር ያደግኩኝ፣ ግን ያ ፍቅር ደግሞ ያልተሟላልኝ ስለነበርኩኝ ያንን ስለማስታወስ አሁን ለሌሎች ልጆች ሁልጊዜ መጽሐፍ እንዲያገኙ በከተማው ብቻ ሳይሆን በክፍለ ሀገር ውስጥ በአጠቃላይ አሁንም እጥረት አለ እና ያንን እንዴት ለመቅረፍ እንደምተባበር ሁልጊዜ አስብ ነበረ። እና እንደገለጽከው ጄን ከርት የኢትዮጵያ መጽሐፎችን ጽፋለች እና እንደ አጋጣሚ ቤተ መጽሐፍት ውስጥ ሳገኝ እሷን ስም በዛ ነው ኢትዮጵያ ሪድስ ጋር ለመገናኘት የቻልኩት። እና በዛ ፍላጎት መሰረት ከነሱ ጋር ተጣምሬ ስራ እየሰራን ፈንድ ሬይዚንግ
ገንዘብ እያሰባሰባችሁ ብዙ መጽሐፍ እንዲታተምና እንዲሰራጭ በማድረጉ ተሳትፈሻል።
አዎ። እኔን ብቻ ሳይሆን ልጆቼንም የምኖርበት ከተማ ሰዎችንም በማስተባበር እዚህ ሀገር በጣም ብዙ መጽሐፎች አሉን ስንጨርስ በቃ ልጆቹ እድሜያቸው ሲያልፍ እና እነዚህ መጽሐፎች ለልጆቹ የመጀመሪያ መስኮት ሊሆናቸው ይችላሉ ብለን እያሰባሰብን የኢትዮጵያ ሬድስ አንደኛው አላማም መጽሐፎችን በልጆች እጅ ማድረግ መጽሐፍ የማንበብ ልምድ እንዲኖራቸው ማድረግ ነው። በዛ በጣም ብዙ ከልጆቻችን ጋር እየተሰባበርን መጽሐፎችን ከሌሎች ትምህርት ቤቶች እያሰባሰብን እንሰጣለን። በተጨማሪ ደግሞ ሌሎች የኢትዮጵያ ልጆች በአገራቸው ቋንቋ የሚማሩበት መጽሐፎችን የሚያገኙበት መንገድ ለማግኘት ገንዘቡን ማሰባሰብና መላክ ጄን ከርት እንደዚህ አይነት መጽሐፎች ትጽፋለች። ከእሷ ጋር በመጣመር በትርጉም እየረዳኋት ወደ አማርኛ እየመለስን ሁለት ሶስት መጽሐፎች ልጆቹ እጅ ውስጥ አድርገናል።
ምን ይባላል?
አንደኛው መጽሐፍ ፍቅሩ የተረጎመ ነው እና ያዘጋጀ ነው ድር ቢያብር አንበሳ ያስር የሚል ነው። በጣም ቀላል በሆነ መንገድ ልጆች የሶሳይቲው ችግርን የኢትዮጵያ ቅላጼ ያለው ፕሮቨርብ አባባሎችን የያዘ አብረን ብንሰራ አንበሳ ማሰር እንችላለን፣ ችግርን መፍታት እንችላለን። ግን በጣም ትንሹ እዚህ ጋር አንድ ሸረሪት አለች፣ ሁለት ሸረሪቶች፣ ሶስት ሸረሪቶች አንድ ላይ ሆነው አንበሳው እንደተኛ መጥተው አንድ ላይ ያስሩታል እና በቃ በቀላል በሆነ መንገድ እንዲረዷቸው በማድረግ ነው። ሌሎችም አሉ እየሰራ ናቸው ያለ
ተሳትፎሽ በራስሽ ስራ ብቻ ሳይሆን በዚህ በምትደግፊው ማህበር ኢትዮጵያ ሪድ አማካኝነትም ህጻናት መጽሐፍ የሚያገኙበትን እድል ለመፍጠር ወይም ለማሳደግ የምታደርጊውን አስተዋጽኦ ነው ያስረዳሽን። እንደ ተረዳሁት እንግዲህ ይሄ እንዲህ ያለው ዝንባሌ ቶሎ አይለቅም። በኢትዮጵያ ጉዳይ፣ በባህል ጉዳይ፣ በህጻናት ጉዳይ የበለጠ መሳብን ያመጣልና ሌሎች ሀሳቦች አሉሽ የምትሰሪያቸው ከሙያሽ ጋር የተገናኘ በኮምፒውተር ሶፍትዌር መሐንዲስነትሽ ባለሽ እድል ተጠቅመሽ ደግሞ ሌሎችን መርዳት የምትችይበትን እንደምትሽ የተረዳሁት ነገር አለ። እስኪ አጫውቺ ነው።
እሺ። በኮምፒውተር ሙያዬ ላይ ብዙ ጊዜ አሁን ባለሁበት ከተማ ውስጥ ሁለት ሶስት አራት ቦታዎች ስሰራ እኔ ብቸኛ ሴት እንዲያውም ብቸኛ ሌላ ቀለም ያለኝ ኢሚግራንት ሆኜ ከሁሉ ሰው ጋር ግን እኩል ተሳትፌ ጠንክሬ ስሰራ ሳይ ሌሎች ሰዎች ሴቶች ልጆች ለምን አይመጡም ወደዚህ የሚል ሁል ጊዜ ውስጤን ይሰረስረኝ ነበረ። ልጆች ሁል ጊዜ ከኔ ልብ ጋር የተያያዙ ናቸው። ትምህርትና ልጆች በጣም እፈልጋለሁ እንዲጎለብቱ እና ሴቶችን እንዴት ማነቃቃት እንዲያውቁ ማድረግ ወደዚህ ሙያ እንዲሳቡ እዚህ ሀገር ያሉትም ሌላ ሀገር ያሉትም ሞር ስፔሲፊካሊ ኢትዮጵያ ውስጥ ያሉት እድል ስለማያገኙ ነው እና እንዴት አድርገን ያንን እድል ወደ እነሱ ልናመጣላቸው እንችላለን የሚል ሀሳብ ደረጃ ይዘን አሁን ከሌሎች ሰዎች ጋር በመቀናጀት የኢንተርናሽናል ማዕከል ሴቶች ልጆች እንዲሰባሰቡና ያንን ትምህርት እንዲያገኙ ፕራክቲካል ኖሌጅ እንዲያገኙ ወደ ኮምፒውተር ሳይንስ እንዲሳቡ የሚያደርግ ማዕከል ወደ መመስረት እየሄድን ነው እና ታማቾች ኮድ ሲስተርስ ይባላል።
ኮድ እንግዲህ ምስጢራዊ ቁጥሮችን ለኮምፒውተር መጽሐፍ ያን ኮድ የሚባለውን መፍጠር ስለሆነ ስራሽ እሱን ነው ያያያሽው። የትማማቾች ወደዚህ ስራ ውስጥ የሚገቡበት መንገድ?
አዎ፣ ምክንያቱም ይሄ ለኮምፒውተር የምትጽፈው ኮድ ኢንተርናሽናል ላንጉጅ ነው፣ ዓለም አቀፍ ቋንቋ ነው። እና የተለያዩ ህብረተሰቦች አንድ ላይ ከተለያየ ሀገር ቢመጡ እህት ወዲያው የሚሆኑበት በአንድ ጊዜ የሚገናኙበት ነው። ምክንያቱም
በሙያ እህት ጓደኞች ናቸው። ከአንድ በላይ የሆኑ ውጥኖችሽን እየሰራሽ ያላለሻቸውን ስራዎች ነው ያየ ነው። በአልፋቤት ጉዞ በሚለው መጽሐፍሽ መነሻነት በርከት ያሉ ቁም ነገሮችን ተካፍለናል። ቤተልሔም አበራ ግሮንበርግ፣ ለግሩም ስራሽ ለቃለ ምልልሱም አመሰግናለሁ። ሌሎች የምትሰሪያቸውንም ነገሮች ተከታትለን የማየት እድል እንደሚኖረን ተስፋ አድርጋለሁ። እዚህ ስቱዲዮ ብቅ ብለሽ ይህን ቃለ ምልልስ ለማድረግ ጊዜ ስለወሰድሽ እግዚአብሔር ይስጥልኝ።
አመሰግናለሁኝ አሉላ። ቴንክ ዩ ቬሪ ማች።
እኔም አመሰግናለሁ አሉላ፣ አንተንም እንደዚሁም ቤተልሔም አበራ ግሮንበርግን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ስርጭት ነው። አሁን ለአራት ሰዓት ሩብ ጉዳይ ሆኗል። እስከ አራት ሰዓት ድረስ አብረናችሁ እንቆያለን። ተከታዩ በትናንትናው ምሽት በኦሮሚያ ቀውስ ጉዳዮች ዙሪያ ከሕግ ባለሙያው ከዶክተር ጸጋዬ አራርሳ ጋር የተጀመረው ቃለ ምልልስ ተከታይ ክፍል ነው።
በመጀመሪያ ሰራዊቱ ከገበያ፣ ከትምህርት ቤት፣ ከኪንደርጋርተን፣ ከእምነት ቦታ፣ ሰርግ፣ ቀብር ስፍራ ምንም የሚያደርገው ነገር ስለሌለ ወደ ካምፑ ይመለስ ነው ጥያቄው። ይሄ እና ከካምፕ ነቅሎ ከኦሮሚያ ውስጥ ይውጣ የሚል ጥያቄ የተለያየ ጥያቄ ነው። ማንም ይሄንንም አልጠየቅም እስካሁን ድረስ። ደግኖበት ህዝቡ ላይ ያለው ሰራዊት እሱ ሰራዊት ከህዝቡ ላይ አፈሙዙን መልሶ ወደ አገር ወደ መጠበቅ ስራው ይመለስ ነው ሰው እየጠየቀ ያለው። በህዝቡ ላይ አፈሙዝ የደገነው ይሄ ጦር የአገር ድንበርን መጠበቅ ነው እንጂ ዋናው ስራው ህዝብ ላይ ቀብር ቦታ፣ ለቅሶ ቦታ፣ በእምነት ቦታ፣ በትምህርት ቤት፣ በዩኒቨርሲቲ ከትሞ ህዝብ ላይ ደግኖ እንዲውል ወይም እንዲያስፈራራ ህጻናትን የሰባት አመት፣ የስምንት አመት፣ የአስራ አንድ አመት እንደዚህን አይነት ህጻናት በዚህ የትምህርት ቤት ደጅ ላይ እየገደለ የሚውለው ሰራዊት እጁን እንዲሰበስብ ነው የተጠየቀ። ይሄንን ማድረግ ግዴታቸው ነው። ይሄን የማያደርጉ ከሆነ ደግሞ ያው በህግ ተጠያቂ ከመሆን መቼም አያመልጡም። ዛሬም ነገም በሀገር ውስጥም በዓለም አቀፍ የህግ ስርዓት ፍርድ ቤቶች ውስጥ ተጠያቂነታቸው ይቀጥላል።
ህዝቡ ጥያቄውን የሚያነሳ ከሆነ ምላሽ የሚጠብቁት ከመንግስት ከሆነ ይሄን ነገር አቀናጅቶ ጥያቄዎቹን መልሱን ብሎ ከመንግስት ጋር ተነጋግሮ ወደ መፍትሄ የሚያመጣው ነገር ምንድን ነው? በምን መልኩ ምላሽ እንዲሰጣቸውስ ነው ጥያቄውን የሚያቀርቡት? መሪ አለው ተቃውሞው? መድረሻ አላማ ሳለው
መሪ አለው አላማ አለው ወይ? በእኔ አክቹሊ እዛ ስላይደለው ማን ነው የሚመራው? ማን ነው የሚያስተባብረው? ወዴት ነው ሊወስዱት የሚፈልጉት? ይሄንን አላውቅም። እነሱ ከእኔ የተሻለ ቅርበት ስላላቸው እነሱ ይሄንን ያውቃሉ። አላማ አለ ወይ? አዎ፣ አላማው ምንድን ነው? ግፍ በቃን። በየመፈክሩ እኮ ይናገራሉ። ግፍ በቃን፣ ዲድኔ ኖ ብለናል፣ አልተቀበልንም፣ ማስተር ፕላኑን አልተቀበልንም፣ የመሬት ነጠቃውን አልተቀበልንም፣ የግፍ አሰራሩን አልተቀበልንም፣ ይሄ ይሻርልን፣ ግድያው፣ እስ መታሰሩ፣ መገፋቱ፣ መዋከቡ ይቅርልን፣ ሰራዊቱ ይውጣልን። እነዚህ ናቸው አላማዎቻቸው፣ ሲምፕል አላማዎች ናቸው። እነዚህ ሲምፕል ቀላል ስለሆኑም ነው የኦህዴድ ምክር ቤትም እነዚህን ጥያቄዎች ተመርኩዞ ከህዝባችን ጎን እንቆማለን፣ ህዝባችንን እናታግላለን፣ ለህዝባችን ላጠፋነው ነገር ይቅርታ እንጠይቃለን፣ ለደረሰበት በደል ደግሞ ለደረሰበት ግፍ ሀዘናችንን እንገልጻለን፣ ካሳ ለሚገባቸው ካሳ ለመክፈል ጥረት እናደርጋለን ብለው የተናገሩት የእነሱ አካል የሆኑ የኦህዴድ ምክር ቤት አባላት ናቸው።
ጠቅላይ ሚኒስትሩ ግን
ምን ይደረጋል ከዚህ በኋላ ከተባለ
እዚህ ጋር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን በሰጡት መግለጫ አላማው መንግስትን እስከ ማፍረስ ድረስ የሚሄድ ነው ብለዋል። እና
እንግዲህ ስርዓትን የማፈራረስ በሁከትና በነውጥ መንግስት የመቀየር አላማ አለን ብለው መፈክሮች እንግዲህ እኛ የምናየው ከመፈክሮቻቸው ነው። መግለጫ የሚሰጥ የተቃውሞ ሄድኳርተር የለም። ይህንን የሚያስተባብር ከዚህ ጋር መግለጫ የሚሰጥ እንደዚህ ከየትም ልናነበው አንችልም። የምናነበው ያለውን ሁኔታ ልጆቹ ይዘው ከሚወጧቸው መፈክሮች፣ ከሚናገሯቸው ነገሮች፣ ከሚዘፍኗቸው ዘፈኖች ከነዚህ ነው። ከነዚህ ውስጥ እስካሁን ድረስ ስርዓት የማፈራረስ በሁከት መንግስት የመቀየር አላማ፣ በነውጥ የመፍጠር አላማ ይሄንን ሲናገሩ አልሰማንም። ይሄንን እንዳላቸው ግንዛቤ ተወስዷል በመንግስት ደረጃ ነው የሚሉት ጠቅላይ ሚኒስትሩ። ግንዛቤ የተወሰደው እንደዚህ አይነት አላማ ያላቸው ቡድኖች ወይም ወገኖች አሉ ነው የሚሉት እሳቸው። የታጠቁ ነው ናቸው ነው የሚባለው። እነማን ናቸው እነዚህ ቡድኖች ወይም ወገኖች? እነዚህን ቡድኖች እንዴት ነው እነሱ በሚያስተዳድሩት አገር ውስጥ በመጎን ገብተው እዚህ ደረጃ የደረሱት? ካሉ ለምን እነሱን አያሳድዱም? እነሱን ማሳደድ አንድ ነገር፣ ህፃናትና ተማሪዎችን መቀብር ቦታ ያሉ ሰዎችን መግደል፣ ማሰር፣ ቤት ለቤት እየሄዱ ሰውን ማፈን፣ በከባድ መሳሪያ ከተማ ውስጥ ሲተኳኮሱ መዋል፣ ይሄኛው ብዙም የሚያስኬድ አይመስለኝም። የህዝቡ ጥያቄ ቀላል ነው። ወደፊት ምን ይደረጋል የሚባል አለ። እንግዲህ እንደሚባለው እነሱ አሁንም በአእምሯቸው ውስጥ ያሉ ከውጭም የሚረዱ እንደዚህ ያለ የስርዓት የማፈራረስ ህገ መንግስታዊ ስርዓቱን የማፍረስ በነገራችን ላይ የህገ መንግስታዊ ስርዓቱ መሰረታዊ ጠላት ኢህአዴግ ራሱ ነው። መሰረታዊ ጠላቱ አባይ ጸሐዬ ነው፣ ጌታቸው ረዳ ነው። ህዝብን የሚሳደቡ በቀጥታ የህገ መንግስታዊ ስልጣናቸውን ገደብ አልፈው የሚንቀሳቀሱ አሁንም ህገ መንግስቱ ብዙ ጊዜ ህገ መንግስት የሚለውን ቃል ይጠቅሳሉ፣ ነገር ግን በግልጽ ህግ አትግደል የሚለውን ጥሰው ነው የሚውሉት። ተራውን ህግ ሁሉ በየቀኑ እየጣሱ ነው የሚውሉት፣ ግን ሁል ጊዜ ህገ መንግስቱን ለመጠበቅ ነው ይላሉ። እና የህገ መንግስታዊ ስርዓቱን አፈራርሰው እዚህ ደረጃ ያደረሱት እራሳቸው ኢህአዴጎቹ ናቸው።
የዚህ ተቃውሞ መድረሻ የት ነው? ወደፊት ምን ይታዩታል?
ጉዳዩ ጥያቄው ቀላል ነው። ተማሪዎቹ ወይም የተቃውሞ እንቅስቃሴ ውስጥ የተሳተፉት ገበሬዎች፣ አርሶ አደሮች፣ አርብቶ አደሮች ወይም ደግሞ ነዋ የከተማ ነዋሪዎች ያነሱት ጥያቄ በጣም ቀላል ነው። አንደኛ ነገር በግልጽ በጣም ትራንስፓረንት በሆነ መንገድ ተጠያቂነት በተሞላበት መንገድ ይሄ ማስተር ፕላን የተባለው ነገር መሻሩ ለህዝብ ይገለጽ፣ በህጋዊ መንገድ በህግ ይሻር። ሁለተኛ እሱን በመቃወም ሳቢያ የታሰሩ የተጎዱ ሰዎች ይካሱ፣ የታሰሩ ሰዎች ይፈቱ፣ ጥፋት ያደረሱ ሰዎች በህግ ተጠያቂነት ይኑራቸው፣ በተጠያቂነታቸው ደረጃም ደግሞ ቅጣታቸውን ይቀበሉ። ከዛ ባሻገር ያደሩ ጥያቄዎች እነዚህን ጥያቄዎች ደግሞ በየደረጃው ይፈቱ። በሌላ አገላለጽ ህዝብ የሚለው ነገር ይሰማ። ከጀብደኝነትና ከአምባገነንነት፣ ህዝብን ከመስደብ ከማናናቅ፣ ጸረ ሰላም አፍራሽ፣ ጸረ ልማት፣ የትምክት የጠባብ ኃይሎች ተጋብተው እንደዚህ አይነት ንግግር የበለጠ ከማካረር በቀር ሰላምም አያወርድም፣ ሰልፉንም አያስቆምም፣ ለሀገሩም ሰላም አያመጣም፣ ለመንግስቱም መረጋጋት አይፈጥርም ብዬ አምናለሁ። ስለዚህ ቀላል ጥያቄ ስለሆነ ቀላል የፖለቲካ እርምጃ መውሰድ ይችላል። ደግሞ ተጠያቂነት ያለባቸው ባለስልጣናት ከስልጣን ማውረድ፣ እንደዚህ ያሉ ቀላል እርምጃዎች አገሩን ሊያረጋጉት፣ ህዝቡን ወደ ቤቱ ሊመልሱት፣ እነሱንም ሊያረጋጓቸውና በስልጣናቸው የሚቆዩትን ያህል ጊዜ እንዲቆዩ አገሩንም ወደ እርቅና ወደ ሰላም መምራት ይችላሉ ብዬ አምናለሁኝ። ይሄን ማድረግ የሚከብድ አይመስለኝም። ነገር ግን ይሄን ሲያደርጉ እስካሁን ድረስ ስለማናውቅ፣ መንግስት ተሳስቻለሁ ስለማይል፣ በኢትዮጵያ ውስጥ የፖለቲካ ባህሉም ስለማይፈቅድ፣ በመሰረቱ ደግሞ ዲሞክራሲያዊ ስርዓት ስላይደለ ይህንን የማድረግ አቅም አለው ብዬ ተስፋ አላደርግም። ግን ነገሩ ቀላል ነው።
ዶክተር ጸጋዬ አራርሳን ለጊዜያቸው እናመሰግናለን። ጽዮንንም ለዝግጅቷ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ቁጥሩ ወደ 1.2 ቢሊዮን የሚጠጋ የዓለም ሕዝብ 1 ዶላር ከ25 ሳንቲም በማይሞላ የቀን ገቢ ከእጅ ወዳፍ ኑሮውን ይገፋል። በዓለም ባንክ ስሌት አንድ ሰው የመጨረሻ ዝቅተኛ የሆኑ መሠረታዊ ፍላጎቶቹን አሟልቶ ለማደር በቀን ቢያንስ 1 ዶላር ከ20 ሳንቲም ያስፈልገዋል። ዛሬ የአሃዝ በዓለም አቀፍ ደረጃ በስፋት የድህነት ጣሪያ ተደርጎ ታይቷል። በአሁኑ ጊዜ ከዚህ ጣሪያ በታች የሚኖሩ ሰዎች ከስድስት ሰዎች አንዱ ወይም 17 ከመቶ የዓለም ሕዝብ የሚኖረው እጅግ በከፋ ድህነት ውስጥ ነው። እጅግ የከፋ ድህነት እንዲሁ በአሃዝ ተገልጦ የሚደመደም አይደለም። እውን መሆኑ የተሳነው የሰዎች ህልም ማለት ነው። ለማኅበረሰብ ሊውል ሲችል ተሰልቦ የቀረ የዜጎች አቅም ማለት ነው። በአጠቃላይ የመከራ ኑሮ ማለት ነው። ያችኑ የምናገኛትን ሳንቲም ለምግብ፣ ለአርጋት፣ ለመድኃኒት ወይስ ለቤት ኪራይ ልክፈላት፣ ለልጆች ትምህርት ቤት ብሎ እንቅልፍ አጥቶ እህህ ሲል ማደር ማለት ነው። ስለምን ብሎ የሚጠይቅ ካለ ከድህነት ጣሪያ በታች የሚኖር ሰው ከሚያገኘው ገቢ 80 ከመቶው ለቤተሰብ ጉርስ መሸመቻ ስለሚውል ለክፉ ቀን ብሎ ቋጥሮ የሚያስቀምጠው ሳንቲም አይተርፈውም። ሆኖም ባለፉት 25 ዓመታት ሁኔታዎች እየተሻሻሉ መጥተዋል። 1.9 ቢሊዮን የነበረው ከድህነት ጣሪያ በታች የሚኖር ህዝብ ቁጥር ለአውሮፓ ቆጣጣር ከ1990 ዓመተ ምህረት ወዲህ እየቀነሰ መጥቶ አሁን 1.2 ቢሊዮን ደርሷል። የ43% መሻሻል አስመዝግቧል ማለት ነው። እነሆ ዛሬ እንደ አውሮፓ ቆጣጣር በ2030 ዓመተ ምህረት ባለው ጊዜ 1 ቢሊዮን ተጨማሪ ሰዎችን ከድህነት አረንቋ እናወጣለን ብለን ተስፋ እናደርጋለን። ዩናይትድ ስቴትስ ባለም አቀፍ የልማት ተራድኦ ድርጅቷ በዩኤስኤአይዲ መሪነትና ከዓለም አቀፍ አጋሮቻችን ጋር በመተባበር በአያሌ ሚሊዮኖች ለሚቆጠር የዓለም ሕዝብ የምጣኔ ሀብት እድሎችን፣ ጤና ጥበቃ፣ ትምህርት፣ የምግብ ዋስትና፣ እኩልነት፣ መረጋጋትና የአስተዳደር ተጠያቂነት እንዲረጋገጥ በብርቱ ትሰራለች፣ ስትሰራም ቆይታለች። በታሪክ ለመጀመሪያ ጊዜ በ2030 ዓመተ ምህረት የከፋ ድህነትን ከዓለም ለማስወገድ የሚያስፈልጉ መመሪያዎች፣ ቴክኖሎጂዎችና ዘዴዎች እጃችን ይገኛሉ። እርግጥ ስራው ቀላል ባይሆንም ይቻላል። የሚቻለው ግን አንድ የዓለም ማህበረሰብ አንድ ላይ ሆነን ለዚህ ጥረት ድጋፍ ከሰጠን ብቻ ነው። ስለዚህም የምግብ ዋስትናን እያሻሻለንና የሕፃናትን በጤና የማደግና የትምህርት ዕድል በማጎልበት የሕፃናትን አሁን ያሉንን የልማት አቅሞች እና ቅድሚያ ትኩረቶቻችንን እጅግ የከፋ ድህነትን ለማጥፋት ጎዳና ማስያዝ ይኖርብናል። በዓለም ዙሪያ ሰዎች ስር ለሰደዱ እድገት ፈተናዎች ማስወገጃ አዳዲስ ሐሳቦችን እንዲያፈልቁ መጋበዝ ይኖርብናል። ምጣኔ ሀብትን ማሳደግ፣ ሕዝብን በዓለም አቀፍ ምጣኔ ሀብት ማስተሳሰር አለብን። ይህን ሁሉ ካደረግን እድገታችንን ካፋጠንና ቁልፍ በሆኑ እርምጃዎች ላይ ካተኮረን በሚቀጥሉት 15 ዓመታት ውስጥ የከፋ ድህነትን ከዓለማችን ጨርሶ ጠራርጎ ማጥፋት ፈጽሞ የማይቻል አይደለም።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
3:56 ሆኗል። አሁን አዲስ አበባ ላይ እስከ ፍጻሜው ድረስ ማጠቃለያ ዜናና ሙዚቃ እናሰማችኋለን። በቅድሚያ ማጠቃለያ፣ በቅርቡ በምዕራብ አርሲ ተፈጥሮ ነበር ያሉት ሁከት ምንጭ አስመራ እንደሆነ ተጨባጭ ማስረጃ እንዳላቸው የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትሩ አቶ ጌታቸው ረዳ አስታውቀዋል። ሚኒስትሩ ዛሬ ለውጭ ጋዜጠኞች በሰጡት መግለጫ አንዳንድ ተቃዋሚ ፓርቲዎች በአሸባሪነት ከተፈረጁ ድርጅቶች ጋር ሲሰሩ የነበሩ ሰዎች ሰርገው ገብተውባቸዋል ብለዋል። በኦሮሚያ ክልል አንዳንድ አካባቢዎች የተቃውሞ እንቅስቃሴዎች ዛሬም ቀጥለው መዋላቸው ተገልጿል። በምዕራብ ሐረርጌና በአርሲ ትላልቅ የተባሉ ሰልፎች መካሄዳቸው ተነግሯል። ደቡብ ምዕራብ ሶማሊያ ውስጥ ባለፈው ወር በአፍሪካ ህብረት ጦር ላይ በአልሻባብ በተጣለው አደጋ የተገደሉት የኬንያ ወታደሮች ቁጥር 200 እንደሚሆን የሶማሊያ ፕሬዚደንት አስታውቀዋል። የፕሬዚደንት ሐሰን ሼህ መሐመድ አባባልን ፈጣን በሆነ ምላሽ ያስተባበሉት የኬንያ የመከላከያ ኃይሎች ቃል አቀባይ ዴቪድ ኦቦኒዮ ዘ ስታር ለሚባል ጋዜጣ በሰጡት ቃል የሶማሊያው ፕሬዚደንት ምናልባት ከአልሻባብ ጋር እየተመሳጠሩ ሊሆን ይችላል ሲሉ ነቀፌታቸውን አሰምተዋል። በሌላ ዘገባ ከዛው ከሶማሊያ የወጣ ዋና ከተማይቱ ሞቃዲሾ ውስጥ የፕሬዚደንቱ ቤተ መንግስት በሆነው ቪላ ሶማሊያ አቅራቢያ በደረሱ የአዳፍኔ ድብደባዎች 4 ሰው መገደሉ ታውቋል። ዛሬ የሊቢያ እንደራሴዎች የአንድነት መንግስት ለመመስረት ያቀረቡትን ሐሳብ የተባበሩ መንግስታት ድርጅትና ዩናይትድ ስቴትስ እንደሚደግፉ አስታውቀዋል። የሶሪያን ጦርነት ሊያስቆም ይችላል የተባለውን በዩናይትድ ስቴትስና በሩሲያ የተደገፈውን ተኩስ የማቆም እርምጃ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ሳያጸድቀው እንደማይቀር ተሰማ። ግዙፍና እጅግ ሀብታም የሆኑትን የአውሮፓ መንግስታት ሀብት ሳይቀር እየተፈታተነ ነው የተባለውን የፍልሰተኞችን መጉረፍ መያዝ በሚቻልበት ሁኔታ ላይ ለመምከር የህብረቱ ሚኒስትሮች ብራስልስ ላይ ዛሬ ተሰብስበዋል። የማጠቃለያ ዜናው ይኸው ነበር። እንግዲህ ከመሰናበታችን በፊት ጥቂት ዜማ ብጤ ነገር ጣል እናርግላችሁ። ክቡራትና ክቡራን አድማጮች፣
አሁን ለምሽቱ ያልነው በዚሁ አበቃ። አድማጮች፣ ያስተናገድናችሁ አሉላ ከበደና
እኔም ሶሎሞን አባተንን
ከተተኪው የስርጭት መሐንዲስ ሌና ስሪምኮስና ከአቀናባሪያችን ብርሃን ኃይሉ ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። መልካም ምሽት። በእኛ በኩል ደናደሩ
ደናደሩ።
ግበይ